Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የዩናይትድ ስቴትስ መንግሥት ለኢትዮጵያ ድርቅ ምላሽ የሚሆን ተጨማሪ ድጋፍ እንደሚያደርግ ዳያና ኤስፓስቶ የዩናይት ስቴትስ ዓለም አቀፍ ራዲዮ ፕሮግራም ዩኤስአይዲ የዲሞክራሲ የግጭትና የሰብአዊ መብቶች ጉዳዮች ተጠባባቂ ረዳት አስተዳዳሪ ዛሬ የተናገሩትን በዕለቱ አብይ ርዕስ ይዘናል።
ከዝናብ እጥረትና ሌሎች የቆዩ እክሎች ጋር በተያያዘ በኢትዮጵያ የተለያዩ አካባቢዎች የንጹሕ አቅርቦት እጥረት ተከስቷል። በዚህም ላይ የተጠናቀረ የትንታኔ ዘገባ አለን።
ሳምንታዊ ቅንብሮች፣ ባህልና ማህበረሰብ እንዲሁም ሳይንስና ቴክኖሎጂ በሁለተኛው አጋማሽ ጠብቋቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ሐሙስ ሚያዝያ 13 2008 ዓ.ም አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉ ጋር እስከ 4 ሰዓት አብረናችሁ እናመሻለን።
በቅድሚያም የሰዓቱን የዓለም ዜና።
የኢትዮጵያ መንግስት በሲቪል ማህበረሰብ ላይ እያካሄደ ነው ያሉትን አፈና እንደሚያወግዙ 12 የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባላት የሆኑ እንደራሴዎች ለምክር ቤቱ የውሳኔ ሐሳብ ረቂቅ አቅርበዋል። ሰነዱን ያዘጋጁትና የሴናተሮቹን ተቃውሞ የመሩት ዲሞክራቱ የሜሪላንድ አንጋፋ ሴናተር ቤን ካርዲንና ሪፐብሊካኑ የፍሎሪዳው ሴናተር ማርኮ ሩቢዮ ናቸው። የውሳኔ ሐሳቡን የያዘው ሰነድ የኢትዮጵያ የጸጥታ ኃይሎች ሲቪሎችን መግደላቸው በተገለጸበት በአሁኑ ሁኔታ የአሜሪካው የውጭ ጉዳይ መስሪያ ቤት ሀገራቸው ከኢትዮጵያ ጋር የገባውን የደህንነት ውል መልሶ እንዲፈትሽ ይጠይቃል። የሴናተሮቹ የውሳኔ ሐሳብ መግለጫ ሰነድ ረቂቅ አክሎም የኢትዮጵያ መንግሥት እየወሰዳቸው ያሉ የኃይል እርምጃዎችን እንዲያቆምና አጥፊዎች እንዲጠየቁ ያሳስባል። ዝርዝሩ በመጽሔት ይቀርባል።
የኢትዮጵያ ጦር ሰራዊት ደቡብ ሱዳን መግባቱንና በቅርቡ ከኢትዮጵያ ተጠልፎ የተወሰዱት ከ100 በላይ ሕጻናት የሚገኙበትን መንደር መክበቡን አስታወቀ። ሕጻናቱ የተወሰዱት ተጠርጣሪ የሙርሌ ጎሳ ተዋጊዎች ባለፈው አርብ ጋምቤላ ውስጥ የሚገኙ መንደሮችን ባጠቁበት ወቅት ነው። በእነኛም ጥቃቶች ከ200 በላይ ኢትዮጵያውያን ተገለዋል። የደቡብ ሱዳን መንግስት ጥቃት ያደረሱትን ለመያዝ በሚደረገው ጥረት ከኢትዮጵያ ጦር ሰራዊት ጋር እንደሚተባበር አስታውቋል። ተጠባባቂ የውጭ ጉዳይ ሚኒስትሩ ፒተር ባሽ ግባንዲ ስለዚህም ሲናገሩ በአርቡ ጥቃት የደቡብ ሱዳን ወታደሮች አልተሳተፉም ነው ያሉት። የሙርሌዎች መኖሪያ የሆነው የቦማ ክፍለ ግዛት አስተዳዳሪ ባባ ሜዳን ጥቃቱን በማድረስ የሚከሰሱት በአካባቢው የቀድሞውን ሚሊሻ የኮብራን አንጃ ተዋጊዎች ናቸው ብለዋል። ኮብራዎች እንደ አውሮፓውያን የዘመን አቆጣጠር 2011 እስከ 2013 ዓመተ ምህረት ባለው ጊዜ በደቡብ ሱዳን መንግስት ላይ አመጽ አካሂደዋል። ያን እንቅስቃሴ የመሩት ዴቪድ ያው ያው ግን በጥቃቱ እጃችን የለበትም ሲሉ ነው ያስተባበሉት። ለአሜሪካ ድምጽ ራዲዮ ሲናገሩም ተጠርጣሪዎቹ የቦማ ክፍለ ግዛት አስተዳዳሪ ባባ መዳን ራሳቸው ያሳጠቋቸው ሚሊሻዎች ናቸው ብለዋል።
የደቡብ ሱዳን መንግስትና ሽምቅ ተዋጊዎች ተባብረው እስከ ነገ በስቲያ ቅዳሜ የአማጽያኑን መሪ ሪክ ማቻርን ወደ ዋና ከተማዋ ጁባ ማምጣት አለባቸው፣ አለበለዚያ ጉዳዩ ወደ ተባበሩት መንግስታት የጸጥታው ምክር ቤት ይመራል ሲሉ የዓለም ሀያላን መንግስታት አስታውቀዋል። ዩናይትድ ስቴትስ፣ ቻይና፣ ሌሎች 8 የዓለም ሀገሮች፣ የአውሮፓና የአፍሪካ ህብረት ቀነ ገደቡ ለሁለቱም ወገኖች በተሰጠበት በዛሬው ዕለት ባወጡት መግለጫ ማቻር AK-47 ጠመንጃዎች፣ የሮኬት ተወንጫፊ ቦምቦችና ፒኬኤም የተባሉ አውቶማቲክ ጠመንጃዎችን የታጠቁ 200 ወታደሮችን ብቻ ይዘው ወደ ጁባ እንዲመጡ መንግሥት መፍቀድ አለበት ብለዋል። የአማጽያኑ ተደራዳሪ ታባን ደንጌይ ለጋዜጠኞች ሲናገሩ ተዋጊዎቻቸው በተሰጠው የጊዜ ገደብ መስማማታቸውን ገልጸዋል። የመንግሥቱ ቃል አቀባይ ማይክል ማኩዌ ግን ሽምቅ ተዋጊዎቹ ሌላ አዲስ ተጨማሪ ጥያቄ ይዘው ቀርበዋል ሲሉ ጥሪውን ውድቅ አድርገዋል።
ወደ አውሮፓ ለመድረስ አስተማማኝ ያልሆኑ ጀልባዎችን የሚሳፈሩ ወጣቶች ህይወታቸው የሚጠፋው በየአገሮቻቸው የተሻለ እድል በማጣታቸው ነው ሲሉ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ተናገሩ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በትላንትና ዕለት እንደገለጠው በቅርቡ በተጨናነቀ ጀልባ ተሳፍረው የሜዲትራኒያን ባህር ለመሻገር የሞከሩ ሰዎች ጀልባው በመስጠሙ 500 ስደተኞች ሞተዋል። በህይወት ከተረፉት ሰዎች አንዳንዶቹ ለአሜሪካ ድምጽ ራዲዮ የሶማሊኛው ቋንቋ አገልግሎት ሲናገሩ ከሞቱት መካከል 200 ያህሉ ሶማሌዎች ናቸው ብለዋል። ለስደተኞቹ በብዛት ወደ አውሮፓ መግረፍ ምክንያቶቹ እኛ በመሆናችን ኃላፊነቱን እንጋራለን ሲሉ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ትላንት እዚህ በዋሽንግተን ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ አስረድተዋል። ታዲያ መንግስታቸው ለወጣቶች ለምን በቂ የስራ እድል መፍጠር አልቻለም ተብለው ሲጠየቁም ከሶማሊያ ህዝብ 70% እድሜው ከ30 በታች የሆነ ወጣት በመሆኑ ሁሉንም ለመቅጠር አቅሙ የለውም ነው ያሉት። እዚያው አገር ውስጥ ቆይተው በተገኘው ስራ መሰማራት ይችል ዘንድ ግን ሰላም ለመፍጠር እየጣርን ነው ሲሉም አስረድተዋል። ሐሰን ሼክ መሐመድ ስለ አልሻባብ ተጠይቀውም የመንግስቱ ደጋፊዎችና የአፍሪካ ህብረት ኃይሎች በነውጠኛው ቡድን ላይ ድል እየተቀዳጁ ነው ብለዋል። መጽሔት ማብራሪያ ይሰጥበታል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የየመን ሁቲ አማጽያንና አጋሮቻቸው በተባበሩት መንግስታት ሸምጋይነት በአሁኑ ወቅት ኩዌት ውስጥ በመካሄድ ላይ ባለው የሰላም ንግግር እንደሚሳተፉ አስታውቀዋል። ልዑካኑ እስካሁን ወደ ኩዌት ያልተጓዙት በመንግስቱ ደጋፊ ኃይሎች ተጥሷል ባሉት የተኩስ አቁም ስምምነት ላይ ተቃውሞ ለማሰማት ሲሉ ነው ተብሏል። የሁቲና የደጋፊያቸው የቀድሞው ፕሬዚደንት አሊ አብዱላ ሳሌህ ፓርቲ ተወካዮች የተኩስ አቁም ስምምነቱ እንደሚከበር ቃል ከተገባላቸው በኋላ ከየመን የተነሱት በትላንትናው ዕለት ነው። የተባበሩት መንግስታት የሰላም ድርድሮቹን ለማስጀመር የሞከረው ከትላንት በስቲያ ሰኞ እንደነበር ሲታወቅ በይፋ ያራዘመው የመንግስቱ ልዑካን ብቻ በመገኘታቸው መሆኑ ተዘግቧል። የዓለሙ ድርጅት ልዑክ ኢስማኤል ኡርድ ሼክ አህመድ የድርድሮቹ መጀመሪያ ቀን መራዘሙን ካስታወቁ በኋላ መንግስት ላሳየው ቁርጠኝነት አመስግነዋል። ሁቲዎችም የየመኑን የእርስ በርስ ግጭቶች ለማብቃት እድሉ እንደማያመልጣቸው ተስፋ አለኝ ብለዋል። የተባበሩት መንግስታት ዋና ጸሐፊ ባንኪሙን ሁሉም ወገኖች በጥሩ መንፈስ እንዲደራደሩና የሰላም ንግግሩንም ሳይዘገይ እንዲጀምሩ አስገንዝበዋል።
ለአገር ውስጥ መገናኛ ብዙሃን የጋምቤላው ርዕሰ ክልል አስተዳዳሪ የሰጡትን ጋዜጣዊ መግለጫ የአዲስ አበባ ዘጋቢያችን እስክንድር ፍሬው ተከታትሏል።
ጥቃት ፈጽመው ሕፃናትን ጠልፈውና ከብቶችን ነርተው የሄዱት የሙርሌ ጎሳ ታጣቂዎች አሁን የት እንዳሉ ተለይቷል። በተለይ የተጠለፉትን ሕፃናት ለማስመለስ የተደረገው ጥረት ተስፋ ሰጪ ሁኔታ ላይ መድረሱ ተገልጿል። በፋና ብሮድካስቲንግ ኮርፖሬሽን የተጠቀሱት የጋምቤላ ክልል ርዕሰ መስተዳድር ጋትሉ አክቱት ይህንኑ አረጋግጠዋል። እርሳቸው እንዳብራሩትም ታጣቂዎቹ የተጠለፉትን ሕፃናት የት እንደወሰዷቸው ታውቋል።
በአሁኑ ሰዓት ሰራዊታችን ክትትል በማካሄድ እነኚህ ታጣቂ የሆነው የሞርሌ አባላት በመከታተል አሁን ወደ ጆር አካባቢዎች እና ወደ ጎግ አካባቢ ኃይላችን ገብተዋል። አሁን ክትትል ላይ ናቸው። ስለዚህ እነሱ ያሉበት ቦታዎችም ተለይቷል። ልጆቹም ይዞ ያስገቡበት ቀበሌዎች ማለት ነው። በሞርሌ ግዛት ውስጥ
ከሁለት ወረዳዎች የተወሰዱት ሕፃናት ቁጥር 125 መሆኑን ያስታወሱት ርዕሰ መስተዳድሩ ያለምንም ችግር እንደሚመለሱ እምነታቸውን ገልጸዋል። ለዚህም የኦፕሬሽን ስራው መጀመሩን ተናግረዋል። ወደ ጋምቤላ ከተማ ስልክ በመደወል ከርዕሰ መስተዳድሩ ተጨማሪ ማብራሪያ ለማግኘት ሞክሬያለሁ። በስራ ምክንያት ቢሮአቸው እንደሌሉ በጸሐፊያቸው ተነግሮኛል። ሰሞኑን ከተጨማሪ ቃለ ምልልስ ጋር ለመመለስ ሞክራለሁ። ታጣቂዎቹ በጋምቤላ ክልል በሚገኙት መኩይ፣ ጆሮ፣ ጃካውና ላሬ ወረዳዎች በፈጸሙት ጥቃት ሕፃናትን ከመጥለፋቸው በተጨማሪ ከ200 በላይ ሰዎች መግደላቸው ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ለማጥፋትና በጦርነት የተበታተከውን የመካከለኛ ምስራቅ ግዛት ለማረጋጋት በተያዙ ጥረቶች ዩናይትድ ስቴትስና የባህረ ሰላጤው አረብ ሀገሮች መሪዎች አንድነት እንደተጠበቀ ይቆያል ሲሉ ፕሬዚደንት ባራክ ኦባማ አስታውቀዋል። ሚስተር ኦባማ ከስድስቱ የሰላጤው አረብ ሀገሮች መሪዎች ጋር ያካሄዱት ጉባኤ ዛሬ ሲያበቃ ባደረጉት ንግግር በግዛት ውስጥ በአጋሮች ላይ የተቃጣን ጥቃትና ወረራ ለማክሸፍ ዩናይትድ ስቴትስ ቁርጠኛ ናት ሲሉ አረጋግጠዋል። ፕሬዚደንቱ በተጨማሪም የአረብ መሪዎች ለኢራቅና ሶሪያ የሚሰጠውን ሰብአዊ እርዳታ ለመጨመርና ኢራቅ በእስላማዊ መንግስቱ ተዋጊዎች የተያዙ ከተሞቿን ለማስለቀቅ በያዘችው ጥረት መርዳታቸውን ለመቀጠል እንደተስማሙም በስፋት አብራርተዋል። ዩናይትድ ስቴትስና የሰላጤው አረብ ሀገሮች ለሶሪያ የእርስ በርስ ጦርነት ማብቃት ብቸኛው መፍትሄ ፖለቲካዊ እንደሆነም ተስማምተዋል ሲሉ ፕሬዚደንት ባራክ ኦባማ አስረድተዋል። በኢራንና በስድስቱ የዓለም ሀያላን መንግስታት መካከል የተደረሰው የኑክሌር ስምምነት ግን አሁንም ውጥረት ሆኖ የቀጠለው አንዱና ብቸኛው ጉዳይ መሆኑ ተገልጿል።
ለሶሪያው ቀውስ አማራጩ ሰላማዊ መፍትሄ ተኩስ አቁም መሆኑን የኔቶ ባለስልጣናት እያስረዱ ባሉበት በአሁኑ ወቅት ሩሲያ ተጨማሪ የጦር መሳሪያዎችና ወታደሮችን ወደ አካባቢው የላከች የመሆኗ ዜና አሳስቦኛል ትላለች ዩናይትድ ስቴትስ። ፕሬዚዳንት ባራክ ኦባማ ምክትል የብሔራዊ ጸጥታ ጉዳዮች አማካሪ ቤን ሮድስና ስለዚሁ ሲናገሩ የመፍትሄ ጥረታችን ዲፕሎማሲያዊ መንገዶች ላይ ያተኮሩ በመሆናቸው ሩሲያ የወሰደችው እርምጃ አስወቃሽ ይሆናል ነው ያሉት። የዩናይትድ ስቴትስ የመከላከያና የደህንነት ጥበቃ ባለስልጣናት በበኩላቸው እንዳስረዱት ሩሲያ በተለይ በቁልፍ የሶሪያ ከተማ በአሌፖ የፕሬዚዳንት ባሻር አልአሳድ ታማኞች የመልሶ ማጥቃት ዘመቻቸውን ከማደሳቸው በፊት ወታደራዊ እይታዋን ያለማቋረጥ ስትጨምር ቆይታለች ሲሉም ገልጠዋል።
በመጨረሻም የኦሎምፒክ ችቦ ዘንድሮ ውድድሮቹን ወደምታስተናግደው ወደ ሪዮ ዲ ጄኔሮ የብራዚል ከተማ ጉዞ ጀምሯል። ችቦው ዛሬ አጠር ያለ የማብራት ሥነ ሥርዓት ተደርጎለት ጉዞውን የጀመረው የኦሎምፒክ ውድድሮች ከተጀመሩባት ከግሪክ ከተማ ከኦሊምፒያ ነው። ችቦውን በርካታ የግሪክ ከተሞችን ለስድስት ቀናት አቋርጦ በሚያልፍበት ወቅት አንድ የዚያችን ሀገር ጥገኝነት የጠየቀውን ሶሪያዊ ስደተኛ ጨምሮ 450 ሰዎች ይቀባበሉታል። በግንቦት ወር መጀመሪያ ላይ አስተናጋጇ ብራዚል ከገባ በኋላም በ83 ትላልቅና በ500 አነስተኛ ከተሞቿ ሲያልፍ 12,000 ሰዎች ይቀባበሉታል። የመጨረሻው ሰው በኦሎምፒክ መክፈቻ ዕለት በሚደረገው ሥነ ሥርዓት ላይ ችቦውን ማራካና ስታዲየም በተዘጋጀለት ልዩ ስፍራ ላይ ያኖራል። በነገራችን ላይ ኦሎምፒክ በአንድ የላቲን አሜሪካ ሀገር ውስጥ ሲዘጋጅ የ2016ቱ በታሪክ የመጀመሪያው ነው። ዜናዎቹን በዚሁ እናበቃለን።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው የሐሙስ ሚያዝያ 13 2008 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በርከት ያሉ ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮች ለምሽቱ ተጠናቅረዋል። በቅርቡ በኒውዮርክ ከተማ በተካሄደው ዓለም አቀፍ የሥነ ጥበብ አውደ ርዕይ ወይም የስዕል ኤግዚቢሽን የተሳተፉ አምስት የሥነ ጥበብ ባለሙያዎች ውስጥ ሁለት ወጣት ሰዓሊያን አማኑኤል ተገኔና ዳዊት አበበ ጋር ያደረግነው ውይይት በባህልና ማኅበረሰብ ይጠብቃቸዋል። አሁን በቀጥታ ወደ መጽሔቱ የትንታኔ ርዕሶች። ከ400 በላይ የሚሆኑ አሶሳ አካባቢ የሚኖሩ አርሶ አደሮች በፌዴራል ትምህርት ሚኒስቴርና በቤንሻንጉል ክልል ምክር ቤት ላይ የፍትሐብሔር ክስ መመስረታቸው ታወቀ። ለክልሉ ምክር ቤት መጥሪያ ሊሰጡ የሄዱ የአርሶ አደሮቹ ተወካይ ተይዘው መታሰራቸውም ተሰምተዋል። የክልሉን ምክትል አስተዳዳሪና የቤንሻንጉል ጉሙዝ ሕዝቦች ዲሞክራሲያዊ ሊቀመንበር በጉዳዩ ላይ ለማነጋገር የተደረገው ጥረት ለጊዜው አልተሳካም። መለስካቸው አምሃ ዝርዝሩን ይዟል።
በቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት በአሶሳ ከተማ አካባቢ የሚኖሩ ከ400 በላይ አርሶ አደሮች በአሶሳ ዩኒቨርሲቲ ግንባታ ምክንያት ለተወሰደባቸው መሬት ካሳ እንዲከፈላቸው በፌዴራል ከፍተኛ ፍርድ ቤት ክስ መሰረቱ። የአርሶ አደሮቹ የሕግ ጠበቃ አቶ ሃይማኖት ቢተው ለቪኦኤ እንዳስረዱት ከሆነ በአሶሳ ከተማ ተጎራባች ገጠር ቀበሌዎች የሚኖሩት እነዚህ አርሶ አደሮች የእርሻ መሬታቸው በተለያዩ ምክንያቶች በከተማው እየተከለለ ተወስሮባቸዋል። ይህ የአሶሳ ዩኒቨርሲቲ የተገነባበትን መሬት በተመለከተ ክሱ እንዴት እንደተመሰረተ አቶ ሃይማኖት አብራርተዋል።
አሶሳ ዩኒቨርሲቲ በገበሬዎች ይዞታ ላይ ነው የተገነባው። ሲገነባ ደግሞ ገበሬዎቹ በእኛ ሕግ ስርዓት መሰረት ካሳ ሊከፈላቸው ይገባል። ከይዞታቸው ከመፈናቀላቸው በፊት ካሳ ሊከፈላቸው ይገባል። ነገር ግን ይህ ካሳ ሳይከፈላቸው አስቀድሞ ከአካባቢ ሊፈናቀሉ የተደረጉ ስለሆነ ተለያዩ አቤቱታዎችን ሲያቀርቡ ከስድስት ዓመት በላይ ሆኖታል። አሁን እነዚህ ባለመፈጸማቸው ምክንያት ነው አሁን መደበኛ ክስ ወደ ፍርድ ቤት መብታቸውን በግል ለማስከበር ሄዱት።
ክሱ በፌደራል ከፍተኛ ፍርድ ቤት እንደተመሰረተ የሚናገሩት አቶ አይማኖት ቢተው 402 አርሶ አደሮች በሕግ አግባብ የወከሏቸው አቶ በለጠ አባተ የተባሉ ሰው ከሳምንታት በፊት የፍርድ ቤት መጥሪያ ለአንዱ ተከሳሽ አካል ለቤንሻንጉል ጉሙዝ ክልል ምክር ቤት ለመስጠት በሄዱበት ለእስር መዳረጋቸውን አስታውቀዋቸዋል።
እንግዲህ ምክንያቱን በግልጽ ምን እንደሆነ ባላቅም አቶ በለጠ አባተ የ402 ሰዎች የአሶሳ ዩኒቨርሲቲ ግንባታ ምክንያት ስለተፈናቀሉ ከይዞታቸው ያን መብታቸውን ለማስከበር 402 ሰዎች ወክለው በአዋጅ 2588 የሚባል አለ በእኛ ህግ ቋንቋ። በሱ መሰረት ስልጣኑ የፌዴራል ስልጣን ስለሆነ አንደኛ ተከሳሽ የኢትዮጵያ ትምህርት ሚኒስቴር፣ ሁለተኛ ተከሳሽ የክልሉ የቤንሻንጉል ጉሙዝ ክልል መስተዳደር ምክር ቤት አድርገን የዚህን ህዝብ መብት ለመጠየቅ ፌዴራል ከፍተኛ ፍርድ ቤት ስድስተኛ ፍትሐብሔር ችሎት ፋይል ከፍተን በሂደት ላይ ይገኛል። ይህንኑ ፋይል አቤቱታቸውን ፍርድ ቤቱ ለተከሳሾች መጥሪያ እንድናደርስ ትእዛዝ ሰጥቶበት ለፌዴራሉ ትምህርት ሚኒስቴር መጥሪያው የደረሰ ሲሆን ለቤንሻንጉል ክልል መንግስት መስተዳደር ደግሞ ተወካያቸው አቶ በለጠ አባተ ለማድረስ ሂደዋል። ለማድረስ በሄዱበት በስልክ እንደተነገረኝ ከሆነ መጥሪያው ላይ ለማስፈረም ሁለት እማኞችንም አባሎችንም የፍርድ ቤቱ ስርዓት ስለሆነ አልፈረምም ካሉ አቤቱ ለማቅረብ እንዲመች ሁለት ለጊዜው ስማቸውን ማላስታወሶችን ይዘው ነው የሄዱት። በዛ ላይ እንዳሉ አይ ለምን ህዝብን አስተባበርክ በሚል ተከስሻለሁ እና ታስሬያለሁ ብለው ስልክ ደውለውልኛል።
አቶ በለጠ አባተ ዛሬ ለሶስተኛ ጊዜ አሶሳ ፍርድ ቤት ይቀርቡ እንደነበረም ታውቋል። በዚሁ መሰረት ከሰዓት ፍርድ ቤት ቀርበው የአንድ ሳምንት ተለዋጭ ቀጠሮ እንደተሰጠባቸው የቅርብ ምንጮች ለቪኦኤ ተናግረዋል። የፍርድ ቤት መጥሪያ ለመስጠት ወደ ክልሉ መስተዳደር ሄደው የታሰሩበትን ምክንያት ለማጣራት የክልሉን ምክትል አስተዳዳሪና የቤንሻንጉል ጉሙዝ ህዝቦች ዴሞክራሲያዊ ፓርቲ ሊቀመንበር አምባሳደር ምስጋናው አድማሱን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከጽህፈት ቤታቸው ያነጋገሩኝ ሴት እንደገለጹልኝ ስብሰባ ላይ ስለነበሩ ለማናገር አልቻሉም። ስብሰባው ይህ ዘገባ እስከተጠናቀቀበት እስከ ምሽቱ 11 ሰዓት ተኩል ድረስ አላበቃም። ጥረታችንን እንቀጥልበታለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃን ለዘገባው እናመሰግናለን። ቀደም ብለን በመግቢያ ወደ አስተዋወቅ ነው የዕለቱ አብይ ርዕስ እናልፋለን። ዩናይትድ ስቴትስ ለኢትዮጵያ ድርቅ ምላሽ የሚሆን ተጨማሪ ድጋፍ እንደምታደርግ አንድ የዓለም አቀፍ ልማትና እርዳታ ባለሥልጣን አስታወቁ። ሌሎች ለጋሾችም ተመሳሳዩን እንዲያደርጉ፣ መንግስትም ቢሮክራሲውን የተሻሻለ ወይም የተሳለጠ በማድረግ እንዲተባበር ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት በዩኤስአይዲ ተጠባባቂ ረዳት አስተዳዳሪና የዲሞክራሲና የግጭቶች ጉዳዮች ባለሥልጣን ናቸው። ይህን ጥሪ ያቀረቡት ረዳት አስተዳዳሪውን ያነጋገራቸው እስክንድር ፍሬው ተከታይ ልኳል።
የክረምቱ ወቅት እየቀረበ በድርቁ ለተጎዱ ኢትዮጵያውያን የሚያስፈልገውን ድጋፍ የማሰባሰቡ ሂደትም የዩናይትድ ስቴትስ የሰብአዊ እርዳታ ባለስልጣንም የድርቁን ደረጃና የእርዳታውን እንቅስቃሴ ተመልክተዋል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የዲሞክራሲ የግጭትና የሰብአዊ እርዳታ ቢሮ ተጠባባቂ ረዳት አስተዳዳሪ ዲና ኤስፖሲቶ እንዳሉት አገራቸው ያደረገችው ድጋፍ ከፍተኛ ነው። እስካሁን ከግማሽ ቢሊዮን ዶላር በላይ ድጋፍ ማድረጓን ነው ያስታወሱት። የሀገራቸው የምግብ ድጋፍ ካለፈው ዓመት በእጅጉ መጨመሩን ማስረድተዋል።
The United States this year has provided 3 times more food assistance than it provided last year because the needs of course
United States ባለፈው ዓመት ለኢትዮጵያ ከሰጠችው የምግብ ድጋፍ 3 እጥፍ የሚሆን በዚህ ዓመት አድርጋለች። ምክንያቱም የሚያስፈልገው የእርዳታ መጠን ከፍተኛ ነው። ከ10 ሚሊዮን በላይ ሰዎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው እናውቃለን። 6 ሚሊዮን ሰዎች የውሃ አቅርቦት እንደሚያስፈልጋቸውም እናውቃለን። 1.7 ሚሊዮን ሰዎች ደግሞ የእህል ዘር አቅርቦት እንደሚያስፈልጋቸው እናውቃለን። ከ2.1 ሚሊዮን በላይ ሰዎች ደግሞ የተመጣጠነ የምግብ እርዳታ እንደሚያስፈልጋቸው እናውቃለን። እናም ችግሩ እንዴት የከፋ እንደሆነ የሚነግሩን ቁጥሮች አሉ።
በኢትዮጵያ በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ከ10 ሚሊዮን በላይ ዜጎች ፍላጎት ለማሟላት 1.4 ቢሊዮን ዶላር ያስፈልጋል። ከዚህ ውስጥ እስካሁን የተገኘው ግን ግማሹ ብቻ መሆኑን መንግስትና የሰብአዊ እርዳታ አጋሮች እናገራሉ። ይህንን ክፍተት ለመሙላትም የተለያዩ እንቅስቃሴዎች እየተደረጉ ነው። እርዳታ አስተዳዳሪዋ ዲና ኤስፖሲቶ እንዳሉትም ይህ እንቅስቃሴ መፋጠን አለበት።
There is an urgency to responding now and stepping up the pace because the worst is yet to come. We know that the summer months
አሁኑኑ ምላሽ እንድንሰጥ የሚያስገድደን ሁኔታ አለ። ሂደቱን እንድናፋጥነው የሚያደርገን ምክንያቱም የከፋ ሁኔታ ከፊታችን ያለው የክረምት ወራት ከፍተኛ እርዳታ የሚጠበቅባቸው እንደሆነ እናውቃለን። እና ማስፈልጊውን ለማቅረብ ሁላችንም ጠንክረን መስራት ያስፈልገናል። የሚያስፈልጉትን ግብአቶች ለማቅረብና የሚሰጠው ምላሽም በተፈለገው ደረጃ ላይ እንዲሆን።
The United States will provide additional resources to this relief response. We are calling on other donors to do the same.
United States ለዚህ እርዳታ እንቅስቃሴ ተጨማሪ ድጋፍ ታደርጋለች። ሌሎች ለጋሾችም እንዲሁ እንዲረዱ ጥሪ ያቀረብን ነው። መንግስት ግን ከኛ ጋር በጋራ እንዲሰራ ረሃብተኞችን እንድንረዳቸው እንዲረዳን ጥሪ ያቀረብን ነው። ቢሮክራሲው በተሳለጠ ሁኔታ እንዲሰራ ለማድረግና ነገሮችን በፍጥነት ወደፊት ለማስኬድ
በተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ UNOCHA የሚመራ የ90 ቀናት የድጋፍ ማስተባበሪያ ዘመቻ በመካሄድ ላይ ነው። ከዚህ ዘመቻ ፕሮግራሞች አንዱም ወደ ዋሽንግተን የሚደረገው ጉብኝት ነው። የዩናይትድ ስቴትስ ቀጣይ ድጋፍ ይፋ የሚደረገው በዚህ ጉብኝት ወቅት እንደሆነ የጠየኳቸው ረዳታ አስተዳዳሪዋ ጊዜውን እርግጠኛ መሆን እንደማይቻል ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ቀጣዩ ዘገባ ወዲህ ወደ ዋሽንግተን ይመለሰናል። የኢትዮጵያ መንግስት በሲቪል ማህበረሰብ ላይ እያካሄደ ነው ያሉትን አፈና እንደሚያወግዙና 12 የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባላት የሆኑ እንደራሴዎች ለምክር ቤቱ የውሳኔ ሐሳብ ረቂቅ አቀረቡ። ሰነዱን ያዘጋጁትና የሴናተሮቹን ተቃውሞ የመሩት ዲሞክራቱ የሜሪላንድ አንጋፋ ሴናተር ቤን ካርዲን እና የሪፐብሊካኑ የፍሎሪዳው ሴናተር ማርኮ ሩቢዮ ናቸው። የውሳኔ ሐሳቡን የያዘው ሰነድ የኢትዮጵያ የጸጥታ ኃይሎች ሲቪሎችን መግደላቸው በተገለጸበት በአሁኑ ሁኔታ የአሜሪካው የውጭ ጉዳይ መስሪያ ቤት ሀገራቸው ከኢትዮጵያ ጋር የገባውን የደህንነት ውል መልሶ እንዲፈትሽ ይጠይቃል። የሴናተሮቹ የውሳኔ ሐሳብ መግለጫ ሰነድ ረቂቅ አክሎም የኢትዮጵያ መንግሥት እየወሰዳቸው ያሉ የኃይል እርምጃዎችን እንዲያቆምና አጥፊዎች እንዲጠየቁ ያሳስባል። ዝርዝሩን ሰለሞን አባተ ይዟል።
በኢትዮጵያ ሕገ መንግሥት የተረጋገጡ መብቶቻቸውን እየተጠቀሙ ተቃውሞዎቻቸውን በሰላማዊ መንገድ በሚገልጹ ሰልፈኞች፣ በጋዜጠኞችና የሲቪል ኅብረተሰብ አባላት ላይ የኢትዮጵያ መንግሥት ግድያ የታከለበት የኃይል እርምጃ እየወሰደ መሆኑን የገለጹ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት አድራጎቱን በብርቱ እንደሚያወግዙ ያሳወቁበትን የውሳኔ ሐሳብ ነው ትናንት በይፋ ያወጡት። የውግዘቱን ሰነድ ያዘጋጁትና የሴናተሮቹን ተቃውሞ እየመሩ ያሉት ዴሞክራቱ የሜሪላንድ አንጋፋ ሴናተር ቤን ካርዲን እና ሪፐብሊካኑ የፍሎሪዳው ሴናተር ማርኮ ሩቢዮ ናቸው። የውሳኔ ሐሳቡን የያዘው ሰነድ የኢትዮጵያ የጸጥታ ኃይሎች ሲቪሎችን መግደላቸው በተገለጸበት በአሁኑ ሁኔታ የአሜሪካው የውጭ ጉዳይ መስሪያ ቤት ሀገራቸው ከኢትዮጵያ ጋር የገባችውን የደህንነት ውል መልሶ እንዲገመግም ይጠይቃል። የሴናተሮቹ የውሳኔ ሐሳብ መግለጫ ሰነድ ረቂቅ አክሎም የኢትዮጵያ መንግሥት እየወሰዳቸው ያሉ የኃይል እርምጃዎችን እንዲያቆም፣ በሲቪሎች ላይ የተፈጸመውን ግድያ ተአማኒነት ባለው ሁኔታ እንዲያጣራ፣ በጥፋቱ ውስጥ እጃቸው ያሉ ሰዎች እንዲጠየቁ እንዲያደርግ ያሳስባል። ሴናተር ካርዲን ኢትዮጵያ ውስጥ አለ ስለሚሉት ሁኔታ ሲናገሩ እንዲህ ብለዋል። ጥቅስ፣ የኢትዮጵያ የጸጥታ ኃይሎች በፈጸሟቸው የጭካኔ እርምጃዎች በጣም አዝኛለሁ። ሰዎቻቸው ለተገደሉባቸው ቤተሰቦች ሐዘኔን እገልጻለሁ። የኢትዮጵያ ሕገ መንግሥት ዜጎች በሰላማዊ መንገድ የመሰብሰብ መብት እንዳላቸው ያረጋግጣል። በመሆኑም የመንግሥቱ ኃይሎች የወሰዷቸው እንዲህ ዐይነት እርምጃዎች ተቀባይነት የላቸውም። የጥቅስ መጨረሻ። መንግሥቱ በጋዜጠኞች ላይ እያደረሰ ያለው ብርቱ ኃይል የተቀላቀለባቸው አድራጎቶች እንዲሁም በ2001 ዓ.ም የወጣውን ጸረ ሽብርተኝነት አዋጅና የበጎ አድራጎት ድርጅቶችና ማኅበራትን ለመመዝገብና ለማስተዳደር በዚያው ዓመት የወጣውን አዋጅ የመናገር ነጻነትንና ተቀባይነት ያለውን የፖለቲካ ተቃውሞን ለማፈን መጠቀም ዴሞክራሲያዊ ነጻነቶችና ሰብአዊ መብቶች እጅግ አሳሳቢ በሆነ ሁኔታ መጓደላቸውን ያሳያል ብለዋል ሴናተር ካርዲን። በሌላ በኩል ደግሞ ኢትዮጵያ ውስጥ ሰላማዊ ሰልፈኞችና የመብቶች ተሟጋቾች መሠረታዊ መብቶቻቸውን በመጠቀማቸው ብቻ ታስረዋል፣ የስቃይ አያያዝ ደርሶባቸዋል፣ ተገድለዋል ያሉት የፍሎሪዳው ሴናተር ማርኮ ሩቢዮ በማከል እንዲህ አሉ። ጥቅስ፣ እነዚህን አግባብ ያልሆኑ አድራጎቶችና የኢትዮጵያ መንግሥት የኢትዮጵያን ሕዝብ መሠረታዊ መብቶች ላለማክበር የያዘውን አስደንጋጭ አካሄድ አወግዛለሁ። ዩናይትድ ስቴትስ ከኢትዮጵያ ጋር ባላት ግንኙነት የኦባማ አስተዳደር የሰብአዊ መብቶችን መከበርና የፖለቲካ ማሻሻያ ለውጦችን እንዲያስቀድም አሳስባለሁ። የጥቅስ መጨረሻ። ሴናተር ማርኮ ሩቢዮ ናቸው ይህንን ያሉት። ዩናይትድ ስቴትስ መጪውን ትውልድ መመገብ ፊድ ዘ ፊውቸር የሚባለውንና የአፍሪካ የሰላም ጥበቃ አፋጣኝ ምላሽን በመሳሰሉ የኦባማ አስተዳደር ልዩ የተነሳሽነት ፕሮጀክቶች ላይ ከኢትዮጵያ ጋር በቅርበት ትሠራለች። ዋሽንግተን በተጨማሪም ኢትዮጵያ ሶማሊያ ውስጥ በሚገኘው የአፍሪካ ኅብረት ጦር ውስጥ ላላት ተሳትፎ የገንዘብ ድጋፍ እንደምትሰጥ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤቱ የውጭ ግንኙነቶች ኮሚቴ ትናንት ባወጣው የፕሬስ መግለጫ ላይ አመልክቷል። በአውዳሚው ድርቅና ድንበር ላይ ባለው የጸጥታ ችግር ምክንያት፣ አሉ ሴናተር ቤን ካርዴን፣ መንግሥቱ ሕዝቡን ከመከፋፈል ይልቅ ወደ አንድነት የሚወስዱትን እርምጃዎች ቢወስድ ይበልጥ ይበጃል። እነዚያን ፈተናዎች መጋፈጥ ካሻው የኢትዮጵያ መንግሥት መሠረታዊ ሰብአዊ መብቶችን የማክበሩ ነገር ቁልፍ ጉዳይ ነው። ሴናተር ቤን ካርዴን ናቸው ይህንን ማሳሰቢያ ያሰሙት። ለ114ኛው የዩናይትድ ስቴትስ የተወካዮች ምክር ቤት ሁለተኛ ጉባኤ እንደሚቀርብ የሚጠቁመው ይህ ሰነድ የወጣው ኢትዮጵያ ውስጥ ለሰብአዊ መብቶች መከበር ድጋፍ መስጠትና አሳታፊ አስተዳደርን ማበረታታት በሚል ርዕስ ነው። የሕግ መወሰኛ ምክር ቤቱ የውጭ ግንኙነቶች ኮሚቴ ተቀዳሚ አባል ቤን ካርዴን እና ሴናተር ማርኮ ሩቢዮ ያዘጋጁትንና የመሩትን ይህንን የውሳኔ ሐሳብ ሰነድ ከእነርሱ ጋር የፈረሙት 10 ሴናተሮች የዋሽንግተን ጠቅላይ ግዛት ሴናተሮች ማሪያ ካንትዌል እና ፓቲ ሙሬ፣ የዴላዌሩ ክሪስቶፈር ኩንስ፣ የኢሊኖዩ ዲክ ደርቢን፣ የሚኒሶታዎቹ አል ፍራንከንና አሚ ክሎቡቻር፣ የቨርሞንቱ ፓትሪክ ሌሂ፣ የማሳቹሴትሱ ኤድዋርድ ማርኬ፣ የኒው ጀርሲው ባብ ሜኔንዴዝ እንዲሁም የኦሃዮ ሴናተር ሼሮድ ብራውን ናቸው። ከሴናተር ማርኮ ሩቢዮ በስተቀር ሁሉም ዴሞክራቶች ናቸው።
ወደ መጨረሻው የመጽሔቱ ርዕስ እንሻገራለን። የሶማሊያን ወጣቶች ሕይወታቸውን ለአደጋ አጋልጠው ወደ አውሮፓ ለመሄድ የሚነሱ የምጣኔ ሀብት ችግሮች ምክንያት ናቸው ሲሉ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ተናግረዋል። በቅርቡ ከመጠን በላይ ሰዎችን አጭቆ በሜዲትራኒያን ባህር ሲጓዝ የነበረ ጀልባ ሰጥሞ ቁጥራቸው 500 የሚደርስ ከተለያዩ አገሮች ፈልሰው የመጡ ሰዎች አልቋል ተብሎ የቀረቡ ዘገባዎችን ትናንት የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አረጋግጧል። የሶማሊያው ፕሬዚዳንት በተለይ ለአሜሪካ ድምፅ ራዲዮ የሶማሊኛ አገልግሎት የሰጡትን ቃለ ምልልስ ቆንጅታየ ይዛ ቀርባለች።
ከአደጋው በህይወት የተረፉ ለአሜሪካ ድምፅ እንደተናገሩት ባህሩ ከሰጠሙት መካከል ከ200 የሚበልጡት ሶማሊያውያን ናቸው። ፕሬዚደንት ሐሰን ሼክ ማህሙድ ለቪኦኤ በሰጡት ቃል የሀገሪቱ መሪዎች እንደመሆናችን እኛም ለስደተኞቹ መጉረፍ በተወሰነ ደረጃ ኃላፊነቱን እንጋራለን ነው ያሉት። ወጣቶቹ ሀገራቸውን ጠልተው አይደለም የሚወጡት አሉ ፕሬዚደንቱ። ወላጆቻቸውም ቢሆኑ ንብረታቸውን የሚሸጡት ልጆቻቸው ሄደው ባህር ውስጥ እንዲያልቁ አይደለም። ወጣቶቹን አደገኛውን ጉዞ እንዲያደርጉ የሚገፋፋቸው የምጣኔ ሀብቱ ችግር ነው ብለዋል። መንግስቶ ስለምንድን ነው ወጣቶቹ ሀገራቸው እንዲኖሩ የስራ እድል የማይፈጥረው ተብለው ተጠይቀው ነበር። መንግስት አቅሙ የቻለውን ያህል እኮ ስራ ያስይዛል ብለዋል።
ደልክ ሶማሌ ወትገረነሳ በቆልኪ በተዶባትን ኢንከባ
ከሶማሊያ ሕዝብ ውስጥ ከ70% የሚበልጠው ከ30 ዓመት በታች የሆነ ወጣት እንደሆነ የተናገሩት ፕሬዚደንቱ መንግስት ለሁሉም ስራ ሊሰጥ አይችልም፣ ይሁን እንጂ ወጣቱ መስራት እንዲችል የሰላም ግንባታ ስራችንን እያጣደፍን ነን ሲሉ አስረድተዋል። ከጽንፈኛ እስላማዊ ቡድን ከአልሸባብ ጋር መንግስታቸው የሚያካሂደውን ጦርነት በተመለከተ ፕሬዚደንቱ ሲናገሩ የተባበሩት ኃይሎች በውጊያው ድል እየተጎናጸፉ በመሆኑ እንዲያውም ሀገራችን ከኛ ተመሳሳይ ውጊያ ላይ ላሉ ሀገሮች እንደ ተምሳሌት መታየት ጀምራለች ብለዋል። ሶማሊያ በዘንድሮ የአውሮፓውያን አመት ፕሬዝደንታዊ ምርጫ ታካሂዳለች። ፕሬዝደንት ማህሙድም ለሁለተኛ ጊዜ ለመመረጥ ይወዳደራሉ። ብዛት ያለው ህዝብ ስለሚካፈል ይሄኛው ምርጫ ካለፈው የተሻለ ይሆናል ብለዋል ማህሙድ።
በሜዲትራኒያን ባህር ላይ ስለደረሰው የስደተኞች እልቂት ስንዘግብ መቆየታችን ይታወሳል አድማጮች። ዘገባዎቻችን አደገኛ የስደት መንገዶች የስደት ህይወት በሚል የተሰናዳውን ቅንብርም ከድረገጻችን ማግኘት ትችላላችሁ። አሁን ወደ እናንተው የስልክ አስተያየቶች እንሻገራለን።
ሃይ ቪዎች፣ በጋምቤላ የተደረገው እልቂት በጣም የሚያሳዝን። ኢትዮጵያ መንግስት ሶማሌና ሱዳን አፍሪካ እየዞረ ጸጥታ አስከብራለሁ ይላል። ነገር ግን የሚያሳዝነው የኛ ወታደር ወይ የሰው ሀገር ጸጥታ ማስከበር ወይ ደግሞ የራሱን ወገን መጨፍጨፍ ነው። አንድ መኪና የሌለው ታንክ የሌለው መጥቶ ጨፍጭፎ ሲሄድ እና በጣም የሚያሳዝን ነው። ኢትዮጵያውያን መንግስት ያለ መንግስት መኖራቸው ባለፉት መንግስታት ጨቋኝ ሊሆኑ ይችላሉ እንጂ ድንበራቸው ላይ በጣም አይደራደሩ ነበር። እና ወያኔ በወልቃይት በጋምቤላ በኦሮሚያ ባለፉት 5 ወራት የተደረገው ግፍ እናትና ልጅን በአንድ ጊዜ እየገደሉ እርጉዝን እየገደሉ ጫካ መጣል በእነሱ ምንም አይደለም። እነሱ የሚያደርጉት ነው። እነዚህ ዘላኖች መጥቶ ቢገሉ ቢያስሩ ምንም አይመስለውም።
እንዴት ናችሁ ውድ ቪዎች? በሰኞ ምሽት ዝግጅታችሁ አንድ አስተያየት ሰጪ በጋምቤላ ውስጥ ጥቃት ያደረሱትን ታጣቂዎች በተመለከተ የሰጡት አስተያየት ከፖለቲካ አስተሳሰባቸውና ለኢትዮጵያ ሰራዊት ያላቸውን ንቀት የሚያሳይ የተለመደ የተቃዋሚዎች አመለካከት የተላበሰ ይመስላል። የኢትዮጵያ ሰራዊት በተለይም በተለያዩ የጦርነት አውድማዎች ማንነቱን ያረጋገጠ ለህዝቡም አጋርነትን ያሳየ ከገበሬው ጋር አጭዶ ከምሮ በጎርፍ ለተጠቃው አለኝታ በመሆን ማይቲ ፓወር አለን ብለው ሲኩራሩ የነበሩትን እንዳያንሰራሩ አድርጎ ያንኮታኮተ ሰራዊት ማጣጣልና ማናናቅ አንድም ለመናገር ብቻ የታቀደ አባባል ሲሆን፣ አሊያም ደግሞ ገና ለገና ያሰጋናል ያሰብነውን ዓላማ ያከሽፋል ከሚል አቋም የመነጨ ነው የሚመስለው። አመሰግናለሁ። በአቁ አሜሪካ
መስከረም ወር በባለፈው በሱዳን በገላባት በኩል 8 ኢትዮጵያውያን አንገታቸው በሰይፍ ተቆርጦ በጆን እየተጠቀለሉ ወድቆ ተገኘ። አሁን ደግሞ በጋምቤላ እሱ ከ140 ያላነሱ ኢትዮጵያውያን አንገታቸው እየተጨፈጨፈ እየተገደለ የመከላከያ ሰራዊት ምን እንደሚሰራው የፌደራል ፖሊስ ምን ይሰራል? እዛ ሲቪል ሲያስተዳድር ሲያሰቃይ ይውላል። ወገን እየተጨፈጨፈ ይታረዳል በየቦታው። ይሄን ነገር እስኪ የክልሉ ባለስልጣን አነጋግራቸው ምን እየሰሩ ነው? በሶስት ወረዳ ሲዘረፍ ሲወረር አገር ሲጨፈጨፍ ምን ይሰራሉ እነሱ? ምንድን ነው የሚጠብቁት እዛ ተሰብስበው? እና ይሄ ነገር በእውነቱ አሳዝኖናል፣ አስለቅሶናል። እግዚአብሔር ኢትዮጵያን የበረከት። አመሰግናለሁ።
አሁን የምሽቱ ምርጥ ዜማ ነው ሰዓቱ። ዛሬ ታዲያ መደበኛ ሙዚቃ ምርጫ አይደለም። እውቁ የፖፕ አይከን ተወዳጁ አሜሪካዊ የሙዚቃ ሰው ፕሪንስ በ57 ዓመቱ ከዚህ ዓለም በሞት ተለይቷል። ከ100 ሚሊዮን በላይ የአልበሙ ቅጂዎች በዓለም ዙሪያ የተሸጠለት ፕሪንስ ዛሬ በሞት ሲለይ ድንቁ ጥቁር አሜሪካዊ ድምፃዊ ስቲቪ ወንደር አርአያ ነበር ሲል በአንድ ወቅት ለሲኤንኤን ላሪ ኪንግ የተናገረውን ፕሪንስ ዘፈኖች ምን አይነት ፍርድ ትሰጣቸዋለህ ተብሎ በተጠየቀበትም መንፈስ አነቃቂ አበረታች ናቸው ልል እችላለሁ ነበር ያለው።
What idiom would you put it in? The only thing I could think of, because I really don't like categories, but the only thing I could think of is inspirational, and I think music that is from
the እንደ እውነቱ ከሆነ በዚህ ዘርፍ ብዬ አንድ ሳጥን ውስጥ መፈረጅ አልወድም፣ ግን እንደሚመስለኝ ሙዚቃዎቼ መንፈስ አነቃቂ ናቸው፣ ምክንያቱም ከልብ ውስጥ የሚፈልቅ ሙዚቃ እንደዚያ ነውና። ደግሞም ሁሉም ሙዚቃ መንፈስን አነቃቂ ደረጃ ላይ ሊደርስ ይችላል። ለዚህም ነው አንድ አርቲስት ተሰጥኦውን ጥርት ላለ ራዕይ ሊጠቀምበት በእጅጉ ይገባል የምለው።
በርከት ያሉ ተወዳጅ ዜማዎችን የተጫወተው 1999 ሊትል ሬድ ካቬት፣ ፐርፕል ሬይን የተባሉት ምርጥ ስራዎቹ ናቸው። ከመቶ ሚሊዮን በላይ ቅጂዎች፣ 7 ግራሚ አዋርዶችን የተሸለመው ፕሪንስ ከተወዳጅ ዘፈኖቹ አንዱን እንሰማለታለን። ፐርፕል ሌን to call you when it's over. I never meant to call you when it pain. Only wanted one time to see you laughing. በሃምሳ ሰባት ዓመቱ በዛሬው ዕለት ከዚህ ዓለም በሞት የተለየውን አሜሪካዊውን ፖፕ አይከን ፕሪንስን ፐርፕል ሌን የተሰኘውን ዜማ ነበር የሰማ ነው። አድማጮች፣ በሳምንቱ መገባደጃ ስለ ፕሪንስ ዝግጅቶች ይኖሩናል። አሁን ወደ ቀጣዩ ዝግጅት ነው የምናልፈው።
ባህልና ማህበረሰብ በቅርቡ በኒውዮርክ ከተማ በተካሄደው ዓለም አቀፍ የሥነ ጥበብ አውደ ራዕይ ማለት የስዕል ኤግዚቢሽን የተሳተፉ ወጣት ሰዓሊያን ናቸው። ሁለቱ ሰዓሊያን በምሽቱ ባህልና ማኅበረሰብ ወጋቸው ስለ ኤግዚቢሽኑ፣ ስለ ሥነ ጥበብ አድናቂዎችና የአድናቂዎች መበራከት፣ ስለ አነቃቂዎቻቸውና ብሎም ስለ ጥበቡ በአጠቃላይ ይወያያሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወጣት ሰዓሊያኑን አማኑኤል ተገኔንና ዳዊት አበበን አወያይቷል። የምሽቱንም ሳምንት በውይይታቸው መጨረሻ ያነሳውን አንድ ጭብጥ መለስ ብሎ በማስታወስ ይጀምራል ነው።
አመሰግናለሁ ሰለሞን። ስለ ኤግዚቢሽኑ ስናነሳ ላነሳውላቸው አንድ ጥያቄ አማኑኤል ሲመልስ፣ መብዛታችንም ጥሩ ነው፣ በአካል ተገኝተን አምስት ነንና በአካል ተገኝተን ያየነው ትምህርት ይሆነናል። የሌሎች አገሮች ታዋቂ የስነ ጥበብ ባለሙያዎች እንደሚያደርጉት ተግተን መስራት መሳተፍ ያለብንን ያህል እኛ ብቻ ግን መሆን የለብንም ነበር ያለው። ሌሎች የሙያ አጋሮቻቸውም ተመሳሳይ እድል የሚያገኙበትን መንገድ እንደሚከፍት ከሚናገርበት እንነሳ።
እኛ ብቻ ሳይሆን ሌሎች ልጆች እና የሚመጡበት መንገድ ይከፈታል። ያን እድል ብቻ በሆነ መልክ ቢከፈት እዛ ጋር መምጣት ይቻል፣ ግን ያው መስራት ነው። ምንም ምርጫ የለም። ሁላችንም ያለንን ኃይል ተጠቅመን የምንፈልገውና የምንወደውን ነገር አክብረን መስራት ነው። ሌሎቹም ትምህርት የሚሆነው ያ ነው።
ቆልፎ መስራት ነው ብለሃል።
መስራት ነው፣ ሌላ ምን ምርጫ የለውም። ያው ስራ ነው የሚያወስጠው እዛ ጋር።
ያግባባ ይመስለኛል። ለአድማጮች ለማስተዋወቅ ያህል ከፊሉን ጠቃቅሳችኋቸዋል። አምስት ኢትዮጵያውያን በአውደ ትርኢቱ የተካፈላችሁት አማኑኤል ተገኔ፣ ዳዊት አበበ፣ አወል ርዝቁ ይመስለኛል የአባቱ ስም አወል ርዝቁ፣ ኤልያስ ስሜና አይዳ ሙሉነህ አምስታችሁ ናችሁ ስራዎቻችሁን ያቀረባችሁት። እስኪ ወደ ኋላ የሚወስድ ከግል ስሜታችሁ ጋር የተገናኘ ጥያቄ ለወርወር። አነቃቂያችሁ ከእናንተ በፊት ነባር ታዋቂ የስነ ጥበብ ባለሙያዎች ከፊሎቹ አስተማሪዎቻችሁ ጭምር ናቸው። በአገር ውስጥ ስራዎቻቸውን ያሳያሉ፣ እድሉ ሲኖር ወደ ውጭ የሚያሳዩባቸው መድረኮች አሉ። ከኢትዮጵያውያን ውጭም ሊሆን ይችላል። አነቃቅተውኛል፣ ውስጥ ያለውን የስነ ጥበብ መንፈስ አነቃቅተው የበለጠ የነሱን አራያነት እንድከተል አድርገውኛል የምትሏቸውን የምታደንቋቸውን ከራሳችሁ ሙያና የድሜ ኩዮች ደግሞ የምታደንቁ ስራ ካለ እስኪ ንገሩኝ እናንተን ዳዊት።
እንግዲህ አሁን ከግል ከልጅነት ጀምሮ በዚህ ጥበብ ሙያ ውስጥ እንድገባ የረዳኝ አንድ ጎረቤት ሰዓሊ ነበር፣ አብርሃማር ይባላል። እሱ ብዙ እዚህ ነገር ውስጥ እንድገባ እየገፋፋኝ ነው ከልጅነት ጀምሮ ይሄ ሐሳብ እንዲኖረኝ ይሄ ፍላጎት እንዲኖረኝ እሱ ነው። ሁለተኛ አርት ስኩል ከመግባት በፊት ሃይ ስኩል ያለው መድኃኒዓለም ትምህርት ቤት ውስጥ አንድ የስዕል ክፍል ይዘው ብዙ ለአርት ስኩል ልጆችን መጋቢ የነበሩ ጋሽ ተስፋዬ ይባላሉ። እሳቸው ብዙ ክሬዲት አልተሰጣቸውም እስካሁን ድረስ። መምህር ነበሩ፣ ለአርት ስኩል አዘጋጅ ናቸው። ብዙዎቻችን እዛ ትምህርት ቤት ኤክሰርሳይዝ አድርገን ብዙ አጥንተን አርት ስኩል ኢንትራንስ ኤግዛም ተፈትነን ነው የምንገባው እና አሁን እንዳለው ምንድን ነው መጋቢ በዛ የነበሩ ሰው ናቸው እና ብዙ ስማቸው አይነሳም፣ ብዙ ክሬዲት የላቸውም። ስለዚህ በዚህ አጋጣሚ እሳቸውን ማመስገን እፈልጋለሁ። እዛ ገብቼ ሁለት ዓመት እሳቸው ጋር ሰርቼ አርት ስኩል ነው የገባሁት። እንግዲህ አርት ስኩል ደግሞ ስገባ በብዙ አርቲስቶች አሉ። ታደሰ መስፍን አስመራቂ ነው። እሱ በህይወቴ ውስጥ ወይም በሙያዬ ውስጥ ትልቅ ኢነርጂ እና አቅም የሰጠኝ ሰው ነው። ስራዎቹንም በማይባቸው ጊዜ በጣም ብዙ ኢንስፓየር ያደርገኛል። ጉልበቱ፣ አቅሙ፣ እውቀቱ ለእኔ ብቻ ሳይሆን ለብዙ ወጣት ሰዓሊዎች፣ በጣም ብዙ አርቲስቶችን ብጠይቅ ተመሳሳይ መልስ ይሰጠዋል ብዬ አስባለሁ። ታደሰ መስፍን ትልቁ አርቲስት ነው ለእኔ ኢትዮጵያ ውስጥ ባለው። እነ መዝገቡ ተሰማ የመሳሰሉ አርቲስቶች አሉ። ከወጣት ከመጣ እንግዲህ ከጓደኞች ጀምሮ እኛ አጋጣሚና እድሉን አግኝተን እዛኛው መድረክ ላይ ብንሄድም የኔ እዛ ጋር የመሄድ ውጤት የጓደኞች አስተሳሰብ፣ አብረን ዲስከስ የምናደርገው የምናወራው፣ የምንሰራቸው፣ የምናያቸው ነገሮች የነዛ ሁሉ ድምር ውጤት ነው የኔ የስራ ውጤት ብዬ ማም ነው። ስለዚህ ከአቤ አብሬያቸው የምሰራ ሁለት ልጆች አሉ። እንደ ስቱዲዮ አበሻ ስቱዲዮ ይባላል። ወርቅነህ በዙና የዩሴፍ ሉሌ ይባላሉ የኔ አጋር ወይም ደግሞ አብሮ የሚሰሩ ሰዓሊዎች ናቸው። በተቀራው ከማድንቃቸው ደግሞ ሚካኤል ጸጋዬ ፎቶግራፈር ነው። ትልቅ ስም ያለው ፎቶግራፈር ነው። ወጣት ነው። ጥሩ ስም እየያዘ የመጣ ነው። እንደነ ቴድሮስ አጎስ የመሳሰሉ እንደነ ኢዮ ኪታባ የመሳሰሉ ጥሩ ጥሩ ወጣት አርቲስቶችም እየመጡ ያሉ ይመስለኛል። እንዳለ የሚባልም አንድ ወጣት ጥሩ አርቲስት አለ። እነዚህ እኔ በግሌ ቦታ መሰጣቸው ወደፊት ትልቅ ቦታ ላይ ይሄኛው መድረክ ቢያገኙ ጥሩ ቦታ ይደርሳሉ ብዬ ማስባቸው ናቸው።
ግሩም ኢትዮጵያውያን ያልሆኑ በስራዎቻቸው ከምትማረክላቸው በአሳሳል ዘይቤያቸው የወደድክላቸው ካሉ የመጨረሻ እናድርግ በአንተ በኩል።
አዎ እንግዲህ እኔ ተማሪ በነበርኩባቸው ጊዜያቶች ስፔሲፊክ ላይ ድሮይንግ ላይ ፔንቲንግ ላይ ያተኮረ ነገሮችን እወድ ነበር እና እንደዚያ አይነት ቦታዎች ላይ እንደ ኢጎን ሺሌ የመሳሰሉ ጥሩ እጅ ያላቸው ከእኔ ጋር ጥሩ ኢነርጂ ያላቸው ብዬ ማስባ ይቻላል። ወይም የእነሱን ስሜት እኔ ይጋረዋሉ የምለው ኢጎን ሺሌ የሚባል አለ።
ማነሱ
ባሻ አውስትሪያን አርቲስት ነው። እነሱን የመሳሰሉ ከዛ በኋላ ግን አየህ አሁን በእድሜም እየገፋ ነገሮችንም እያጠራ ስትመጣ ደግሞ እያንዳንዱ የስነጥበብ ወይም የስዕል ዘርፍ እስከ ኢንስታሌሽን ድረስ የሚሄደው የማየትና መሳብ የመመሰጥም አቅም ስላለው እያንዳንዱ ላይ ከሪያሊስቲክ ጀምሮ እስከ ኢንስታሌሽን ያሉትን በጥሩ መልኩ ከተሰሩ ለነዛ ነገሮች ቦታ እሰጣለሁ፣ አተኩሬ ማያለሁ። ግን አሁን ከማደንቃቸው ደግሞ በህይወት ካሉ ሰዓሊዎች አንድ ጀርመን አርቲስት አለ፣ ባዝሌት ይባላል። እስካሁን በህይወት አለ። የእሱ ስራዎችም እወዳቸዋለሁ።
መልካም አማኑኤል፣ እድሎ ያንተ ነው። ለዳዊት በወረወርኳቸው ጥያቄዎች ውስጥ ያንተን ምልከታ ያንተን መነጽር እይታዎች እንጋራ። በሀገር ውስጥ ከአንጋፋ እስከ ወጣት እንዲሁም ከሀገር ውጭ ዓለም አቀፍ እውቅና ያላቸው የቀደሙም ሆነ የአሁን ስነ ጥበብ ባለሙያዎች ውስጥ የትኞቹን ታደንቃለህ? ለምን?
የኔ የሁሉም ትላልቆቹ ከኔ በላይ ሆነው ነገሮችን በመልካም ሲያስኬዱ የነበሩ ትላልቅ ሰዓሊዎች ልክ እንደ ዳዊት ነው ልጠቅስ የምችለው። እስካሁን ሀይል ይዘው እኛ እያየን ሀይል እየሰጡን ያሉ አርቲስቶች ናቸው፣ አባቶች ናቸው እንደማለት ነው። እና እነሱን አሁን አገሩ ላይ ያሉትን በጣም ትላልቅ አርቲስቶች አደንቃለሁ።
እሺ፣ ስም ጥራልኝ እስኪ።
ተመሳሳይ ታደሰ መስፍን በጣም ወደዋለሁ። የሆነ የተረጋጋ ነገር አይበታለሁ። በቃ ሁልጊዜ የእሱ ስራ የተረጋጋ ነገር አይበታለሁ። የመዝገቡን አያለሁ። የመዝገቡን ደግሞ ትዕግስት አይበታለሁ። እና በቃ ጥሩ ሀይል ናቸው። ሁልጊዜ እየቆዩ እየመጡ የሆነ ነገር ያሳየዋል፣ የሆነ ነገር ይሰጠዋል። እና እነሱን ወዳለውኝ። ከወጣት ደግሞ ቅርቤም ስለሆነ ሊሆን ይችላል የኤፍሬም ስራዎችን ወዳለውኝ።
ኤፍሬም ማን ነው?
ምክንያቱም የእሱም ኤፍሬም ሰለሞን ግራፊክስ አርቲስት አለ እና ውድቀት የሚሰራ ጎበዝ ነው። እሱም የሚያመጣቸውም ሀሳቦች ጥሩ ናቸው። ጊዜ ሰጥቶ ስለሆነ የሚሰራው ነገር ጊዜ የሚያሰጥም ስለሆነ ያንን ጊዜ ሰጥቶ የሚሰራውም ነገር ስታየው ከስራው አንጻር የእሱንም አስተሳሰብ መገመት እንችላለን። ኪሩቤል መልክ የሚባል እየመጣ ያለ ልጅ አለ፣ ጨርቅ ላይ የሚሰራ ከውጭ ካለው ነገር ጋር አይቼ እዚህ ጋር ያለውንም ነገር አንዳንድ ነገሮች አይቼ ውስጤ ማለት ጥሩ ነገር የሚያስቀምጡልኝ ማለት ነው። እንደገና ያው የዳዊት ስራዎች በጣም ደስ ይላል።
ዳዊት ማን?
ዳዊት አበበ ያው
አሁን ይያወራሃለሁ እሺ እንድታረጋግጥልኝ ነው እሺ
አዎ ደስ ይለኛል በአጠቃላይ እነሱ ጋር ያለው ቲም እንዳለ በጣም ደስ ይለኛል ስራቸው ጥሩ ነው ወድላቸዋለሁ ከውጪ ግን እኔ ነፃነት ወዳለሁ ማለት ግልጽ እንደዚህ ስናወራ በምንም በብዙ ነገር ነፃ የሆነ ነገር ላይ ወዳለሁ ነፃነት በጣም ጥሩ ነው እና በጣም ማለት ማከብረው ደስ የሚለኝ አርቲስት በአጋጣሚ ሰው ነው ያንተ ስራ ወደሱ አይነት ዘይቤ ያለው ቴክኒካል ነገር ወደዛ ይሄዳል ምናምን ብለውኝ ከዛ ካወቅኩት በኋላ ስለሱ ማንበብ የሆነ ነገሮች ሳይ በጣም ነፃነቱ ልክ አርቲስት ነው እና ይሄ አርቲስት ጃን ሚካኤል ባስኬ ይባላል እና በነፃነት ነው የሚሰራው የሚፈልገውን ነገር እንደሚሰራ ከስራው ታያለ የኔ ውስጤ ያለውን ነገር በደንብ ያበረታታልኛል ወደሱ የመምሰል ሳይሆን ይሄ ኃይሉን ይሰጠኛል
ያነቃቃል
ነገሮች ባየው ቁጥር ሰው የሚፈልገውን ሳይሆን እሱ የሚፈልገውን ነው የሚያደርገውና አንተ የምትፈልገውን ባረክ ቁጥር ያንተ የሆነ ነገር ነው የምታገኘው ያንተ ያልሆነ ማለት ዝም ብሎ የሚያጨበጭብልህ ሰው አይመጣም
በስሜት በሰዎች ስሜት አትገፋፋም በስራ በመንፈስ በመራት ይላል
ከሌሊን ይወደው ይሆን ከሌሊን ይጣላው ይሆን አትልምና ወደ ራስህ ሐሳብ እንድትመለስ የራስህን ነገር እንድትሰራ ያደርጋልና በጣም ወደዋለሁኝ ወጣት ሆኖ ደግሞ አሁን አንድ ሌላ ሳል ያለ ኦስካር ሞሬል የሚባል ሞሬል
ኦስካር
ሞሬል ይባል ማለት ነው
ምናዊ ነው
በነጻነት አይቲ ነው
አይቲ ሄሻን ነው
እሺ አይቲ እና ኮሎምቢያ አይቲ ወይ ኮሎምቢያ ነው ኮሎምቢያ እንደዚህ ነው እሱ የዚህ አይነት አስተራር ነው የሚሰራው ከውጪ ስላልከኝ ያው ሁለቱም በጣም ወዳቸዋለሁ
ጃን ሚካኤል ባስካስ
ጃን ሚካኤል ባስኪያም በህይወት የለም
የት የምን ሀገር ተወላጅ ነበር
ጃን ሚካኤል ባስኪያ አይቲ አሜሪካን ነው የኖረው ከአይቲ ነው የመጣው ትውልዱ አመጣጡ ከአይቲ ነው ግን ኒውዮርክ ነበር የሚኖረው እና ያው የቆየሁትም እሱ ያለበትን አካባቢ ለማየት እና ምን ነገር ወደ ቡሽዊክ አካባቢ ሄጄ ነበር ብሩክሊን እና እነዚህ አርቲስቶች በጣም
አደንቃለሁ ግሩም አማኑኤል ተገኔ ዳዊት አበበ በቅርቡ በኒውዮርክ የተካሄደውን ዓለም አቀፍ አውደ ትርኢት ተንተርሶ ስራዎቻችሁንና አለፍ ብለንም የምታደንቋቸው የሌሎች ስራዎች ጭምር የስነ ጥበቡን ዓለም ዛሬ ያለውን ሁኔታ ጨምራችሁ አወይታችሁናል በሌላ ዝግጅት በሌላ ቃለ ምልልስ መልሼ እንደማገኛችሁ ተስፋ አድርጋለሁ ለአሁኑ ለጊዜያችሁ አመሰግናለሁ እግዚአብሔር ይስጥልኝ
በጣም እናመሰግናለሁ
አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሳይንስ እና ቴክኖሎጂ ነው ተከታዩ። አዘጋጅና አቅራቢው ሰሎሞን አባተ።
ዘመናችን በሽብር ፈጠራ የተወጠረና የተጠፈረ ነው። ዓለማችን በኒውክሌር ስጋት ምክንያት ለሰከንድ አታንቀላፋም። ጥቂት ስህተት ወይም ጥቂት ድጠት ወይም ጥቂት ላፊ ወደ ማንመለስበት ጨለማ ሊከተን እንደሚችል ሁሉም ያውቀዋል፣ ጠንቅቆ ያውቀዋል። ልብ በሉ፣ በዚህ ያሻውና የቻለ የተነሳ ኢንተርኔት ላይ እየወጣ ወደ ዋይት ሃውስና የግዙፏ የአሜሪካ ኃያል ጦር መስሪያ ቤት ወደ ሆነው ፔንታገን ዘው እያለ ያሻውን መበዝበዝ በቻለበት ዘመን መተማመኛችን ምንድን ነው? ከጥቂት ቀናት በፊት የዓለም ባለኒውክሌር ኃያላን መሪዎች ጠቢቦቻቸውን ሁሉ ሰብስበው ሲመክሩ ሰንብተዋል። ወደ ካሊፎርኒያ ደወልኩና አቶ ተሻገር ተስፋዬን አነጋገርኳቸው። አቶ ተሻገር በገናናው የኢንፎርሜሽን ቴክኖሎጂው ዓለም ልበለው ሲሊከን ቫሊ የሚገኙ የሶፍትዌር መሐንዲስና ሥራ ፈጣሪም ናቸው። ጤና ይስጥልኝ አቶ ተሻገር።
ተናስተልኝ አቶ ሰለሞን እንደምን አለ?
እግዚአብሔር ይመስገን። አሁን ባለንበት ሁኔታ በተለይ እዚህ የሽብር ፈጠራ ስጋት እጅግ ተንሰራፍቶ ባለበት ሁኔታ፣ ዓለማችን በኒውክሌር መሳሪያዎች ተጣባ ባለችበት ሁኔታ፣ ሁሉም የምርትና እንቅስቃሴያችን ወደ ኮምፒውተር እየገባ ባለበት ሁኔታና የሚታዘዙትን በኮምፒውተር በሆነበት ሁኔታ፣ አንዳንዶቹ በርቀትም ብዙዎቹ እንደውም በርቀትም በኢንተርኔትም በስልክም በሆነበት ሁኔታ የኢንፎርሜሽን ቴክኖሎጂ ስጋት ምን ይመስላል? አሁን ምንድን ነው ማሰብ ያለብን በዚህ በኩል?
በጣም የሚያሰጋ ሲቹዌሽን ላይ ነው። ማለቴ ሳይበር ዋርፌር ይሉታል። በኢንፎርሜሽን ቴክኖሎጂ ላይ አለ
ጦርነት
እና ሳይበር ዋርፌር እንዳልከው ሞር በተገናኘን ቁጥር ሞር ኢንፎርሜሽን ቴክኖሎጂ በተፈጠረ ጊዜ ሞር ደግሞ ገባ ቀዳዳዎች ይከፍታል። አስኪ ቡድኖችም ሆነ ጠላቶችም ሆነ እንዲያጠቁ እና አሁን ለምሳሌ ኢንተርኔት ላይ ብዙ ሰው ምናልባት ሰሚዎቹ ላያውቁ ይችላሉ፣ ግን ዳርክኔት የተባለ ሌላ ኢንተርኔት አለ። ይሄ አንደርግራውንድ ወርልድ ኢንፎርሜሽን የሚለዋወጥበት እንዴት መጥፎ ነገር መስራት እንደሚችሉበት ያለ እና እዛ ላይ ለምሳሌ ብዙ ነገሮች የሰውን ኢንፎርሜሽን ይሸጣሉ፣ ይለውጣሉ፣ ሰውን እንዴት ለመጉዳት እንደሚችል ብዙ ነገር ይለዋወጣሉ። እና ምንድን ነው የሚያሳይ በደንብ ካልተጠነቀቅበት ለተጠነቀቅበትም ራስን ለመጠበቅ ቪጅለንት መሆን አለብን።
ንቁ መሆን አይኖችን መክፈት
ንቁ መሆን አለብን።
የሰላ ንቃት ያስፈልገን።
እርግጥ ነው መቼም የሚለው ቀን በቀን ነው የምንሰማው፣ ባንኮች ተዘረፉ፣ ኩባንያዎች ኢንፎርሜሽናቸው ተሰረቀ። እና ምንድን ነው በጣም ንቁ ሆነ ፕሮአክቲቭ መሆን አለብን። ያ ፕሮብለም አክቹዋሊ እያደገ ነው የሚሄደው እንጂ እያነሰ አይመጣም።
የሰውስ እየተከተለ ይህንን ንቃቱን መጨመር የማወቅ ምን ማድረግ እንዳለበት የማወቅ ፍጥነቱ ውስጥ ከእነሱ ጋር እኩል ይሄዳል? እነሱ እዚህ ላይ ነው ስራቸው ቀንና ሌሊት።
የሚያሳዝነው ነገር ምን መሰለህ፣ ለውጡና እድገቱ በጣም 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 ከመፍጠነው የተነሳ ለባለሙያውም ራሱ ለመከታተል እናንተኝ ለማለት እና ሞር እውቀት ለመገብየት እየከበደ መጥቷል። እንኳን ለተጠቃሚ ህዝብ ነው እና ያ ነው እንግዲህ ቅድም ደግሞ እዛ ላይ ነው። እና እርግጥ ነው ብዙ ኩባንያዎች አሉ። ኢንፋክት እኛም ከጥቂት ሰዎች ጋር ሆነን ሳይበር ሴኪሪቲ እንዴት ነው ሶሉሽን ማቅረብ የሚቻለው እያለን እየተወያየን ነው። እና የሚያድግ ፕሮብለም ነው፣ የሚያንስ አይደለም። እንግዲህ ግን ሁላችንም ደግሞ የየራሳችንን ሚና መጫወት አለብን። አሁን ለምሳሌ ከማታውቀው ሰው ኢሜይል ሲላክልህ አለመክፈት፣ ሰው በስልክ ደውሎ ፓስወርድ ስጡን ተብሎ ሲጠይቁ ሳታረጋግጥ አለመስጠት፣ የመሳሰሉትን አንዳንድ ነገሮች ራሳችን ብናደርግ ራሳችንን ትንሽ እንጠብቃለን።
ከሽብር ፈጠራም ጋር አያይዘው እንዲመልሱልኝ ነው። በአሁኑ ጊዜ በተለይ አይሲል ባለበት ሁኔታ ወዴት ሊሄድ እንደሚችል አንዳንድ ጉዳት ማሰብ መገመት የሚያስቸግሩ ነገሮች ናቸው ያሉት እና ምንድን ነው ልናስብ ልንሰጋ የሚያደርገን ነገር?
ዓለማችን በጣም እየተለወጠ ነው። በዓለማችን ላይ ብዙ መንግስታትም ሆነ ብዙ ህዝብም መልካም ልቦናና ጥሩ ነገር ለመስራት ነው ያለው እና ምንድን ነው እንግዲህ በመንግስታትም ደረጃ በመተባበር በሴኪሪቲ ኢንዱስትሪም ውስጥ ባሉ ባለሙያዎች ካልተባበርን በስተቀር እንደዚህ አይነት ጠላቶች በሚመጡበት ጊዜ ሞር የረቀቀ ስራና ስልት እየተጠቀሙ ስለሆነ አንድ ላይ እየተሰባሰብን እውቀቱ ላለን ሰዎች መንግስታትም ሆነ ኩባንያዎች አንድ ላይ በመስራትና በመተባበር ካልያዝናቸው በስተቀር በጣም ይከብዳል። ጠባ እና በተለይ ኑክሌሩ እርግጥ በጣም አደገኛ ነው፣ ግን ሞር ጉዳትን ደግሞ በኢንፎርሜሽን ሳይበር ዋርፌር ደግሞ የበለጠ ይጠፋል። ምክንያቱም የአንደኛው ሺህ ጦርነት ሳይበር ዋርፌር ነው እንጂ ጥይት መተኮስ አይፈልግም የሚል ፓብሊኬሽኖችም አሉ እና አንድ ላይ መስራት አለብን ነው ዋናው ጨዋታ።
አስተዋሉ ስለ ዳርክኔት ወይም ስለ ድብቁ እርስዎ ስለማያውቁት ስለማይሳተፉበት ከጠረጴዛው ስር ስለሚንቀሳቀሰው ግዙፍ የኢንተርኔት የጥፋት መረብ ሰሙ አይደል? አይኖችዎን ይክፈቱ፣ ልቦናውን ያቅኑ። ደህንነቶ ያለው በራሶ እጅ ላይም ጭምር ነው። በነገራችን ላይ አቶ ተሻገር ሥራ ፈጣሪም ናቸውና አንድ ኢትዮጵያ ውስጥ በቅርቡ የጀመሩት አገልግሎት እንዳላጫው ተውኛል።
በቅርቡ ኢትዮጵያ ወደ ሀገራችን ተመልሰን አንዳንድ ቴክኖሎጂዎችን ግን ለማስፋፋት እያሰብን ነው እና እየሰራን ነው። ኢትዮጵያን በሚመለከት አንድ ኩባንያ አቋቁመን ቶሎ ፉድ የተባለ ከማንኛውም ሬስቶራንት ምግቦችን ኦርደር በማድረግ እና
ቶሎ ፉድ
ይባላል እና ይህንንም ኢትዮጵያ ውስጥ አሁን በስራ ላይ ነው። አሁን ደግሞ እሱንም ትንሽ ለወጥ አድርገን ደግሞ በኖርት አሜሪካ ለህዝባችን ለማስተዋወቅ እየሰራን ነው።
በሰሜን አሜሪካ ካሊፎርኒያ አካባቢ ማለት ነው?
አይ በሰሜን አሜሪካ በመላው ነው። ከዋሽንግተን እና ከቨርጂኒያ ጀምረን ወደ ካሊፎርኒያ ለመምጣት ነው እና እሱንም በቅርቡ እናስተዋውቃለን እና ጊዜውን እና እንትን ሲፈቅድ ያው ትንሽ ለማስተዋወቅ ዝግጁ ነን።
ይሄ ማለት ምግቦችን በእናንተ ዌብሳይት ላይ ማዘዝ እንዲችል ተጠቃሚ እያደረጋችሁ ነው ማለት ነው? ኢትዮጵያ ውስጥ
ለማዘዝ እና በቀላሉ እንዲደርስላቸው እና ወይ ደሊቨር እንዲደረግላቸው ኢትዮጵያ ውስጥ
ላሉ ተጠቃሚዎች። የራሳችሁ ኩሽና አላችሁ ወይስ ከሆቴሎች እና ከምግብ አቅራቢዎች ጋር ነው የምትሰሩት?
ከምግብ አቅራቢዎች ጋር ነው የምንሰራው። በተለይ አሁን አዲስ አበባ ከ120 ምግብ አቅራቢዎች ጋር ተነጋግረን የእነሱ ምግብ ተጠቃሚው ኦርደር እንዲያደርግ ነው የምናደርጋለ ነው እና የእኛ ስራ የሚሆነው ተጠቃሚውን ህዝብ እና ሬስቶራንቶቹን ማገናኘት እና ምግባችንም እንዲስፋፋ ለማድረግ ነው።
እንደዚህ አይነቱ አገልግሎት ለድግስ ጊዜም ለግለሰብ ለቤት አጠቃቀምም የሚረዳ ነው ማለት ነው? ቤት ድረስ ያቀርባሉ ሬስቶራንቶቹ?
አብዛኞቹ ሬስቶራንቶች በቤት ድረስም በተለይ ደግሞ በመሳሳት ለሰራተኛው አጭር ጊዜ ስላለው ቶሎ ኦርደር አድርጎ ቶሎ ለማንሳትና እንትን እንዲል በጣም ይረዳል።
ወደ አሜሪካው አገልግሎታችሁ ልመለስና የኢትዮጵያን ባህላዊ የምግብ አይነቶች ብቻ ነው እዚህ አገልግሎት የምትሰጡት?
እንግዲህ ፕላናችን እንደዛ ነው። ኩባንያውም እዚህ ያለውን ኩባንያ ያንን ለመጀመር አሁን በአቅራቢያው እንጀምራለን እና
እየሰራችሁ ነው።
የኢትዮጵያ ምግብ ላይ ነው ፎከስ የምናደርገው። እርግጥ ነው
የኢትዮጵያ ሬስቶራንቶች ናቸው አሜሪካ ውስጥ ያሉ በዚህ ውስጥ የሚሳተፉት ወይስ ሌሎቹም አሉ?
አይ የኢትዮጵያ ሬስቶራንቶች ብቻ ላይ ነው ፎከስ የምናደርገው እና የእነሱ ምግብ ሞር እንዲሸጥና ሞር እንዲስፋፋ ለማድረግ ነው ፕላናችን።
በሌላውም ህዝብ ተጠቃሚ ማለት ነው። እስካሁን ድረስ ያገኛችኋቸው ደንበኞች አሉ?
ኩባንያው ፕሮግራሙን አሁን በኤፕሪል መጨረሻ ነው ተለዋት የምናደርገው እና ግን ከኛ ጋር ለመስራት ብዙ ሬስቶራንቶች ዝግጁ እንደሆኑ ነግረውናል፣ አነጋግረናል ብዙ እና ምናልባት በ10 በ15 ሬስቶራንቶች እንጀምራለን ብለናል።
አቶ ተሻገር ምንድን ነው የእርስዎ ሙያ?
ሴሪያል አንትረፕረነር ይባላል። ሶፍትዌርና ሞባይል ቴክኖሎጂ ላይ ብዙ ስለሰራው በዛ ደረጃ ላይ የተለያዩ ፕሮብሌሞችን ሶልቭ በማድረግ ኩባንያዎች በመመስረት ለተጠቃሚ ህዝብ ቫሊዩ ለመስጠት ነው። በኢትዮጵያ
ስራ ፈጣሪ ኖት? አቶ ተሻገር ተስፋዬ መካሻ ኢንጂነር፣ ወደፊት ስለ መረጃ ቴክኖሎጂውና ስለ ኢንተርኔቱም ዓለም የሚያጫውቱን ብዙ ብዙ አለ። ለዛሬ አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የሁለቱ የደቡብ ሱዳን ዋና ዋና ተፋላሚ ወገኖች መሪዎች የሆኑት ፕሬዚደንቱ ሳልቫኪርና ሪያክ ማሻር ለአንድ ዓመት ከ8 ወር የዘለቀውን የአዲሲቱን ሀገር የእርስ በርስ ጦርነት ለማቆም ከ7 ወራት በፊት እንደ ኤሮፓውያን አቆጣጠር ነሐሴ 29 ቀን የተኩስ አቁም ስምምነት ተፈራረሙ። ከዚያ ወዲህ ስምምነቱ በሁለቱም ወገኖች በተደጋጋሚ ሲጣስ ቆይቷል። በቅርቡም ሚያዝያ 11 ቀን ባለፈው ሳምንት ሰኞ ማለት ነው የደቡብ ሱዳን ጦር ሰራዊት በተቃዋሚዎች ይዞታ የሚገኝና በተኩስ አቁም ስምምነቱ የሰራዊት ማሰባሰቢያ ስፍራ ተብሎ የተቀመጠውን ቦታ ደብድበዋል በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። በፕሬዝደንት ሳልቫኪርና ምክትል ፕሬዝደንታቸው በነበሩት በሪያክ ማሻር መካከል በተፈጠረው የስልጣን ግብግብ ምክንያት በ2013 ታህሳስ ወር የተቀሰቀሰው ውጊያ የአዲሲቱን ሀገር ግማሽ ዕድሜ አስቆጥሯል በማለት ርዕሰ አንቀጹ ቀጥሏል። በፕሬዝደንት ኪር ዲንቃዎችና በሪያክ ማቻር ነዋሪዎች መካከል የነበረው ጎሳን መሰረት ያደረገ ክፍፍል እንደገና ተቀስቅሶ በቀጠለው ውጊያ በሺዎች የተቆጠረ ህዝብ ተገልሏል። ከ2.2 ሚሊዮን በላይ ከቀያቸው ተሰደዋል። ብዙዎች በአጎራባች ሀገሮች ተጠልለዋል በማለት ርዕሰ አንቀጹ አውስቷል። በቅርቡ የመንግስቱ የሱዳን ህዝብ ነጻ አውጪ ጦር ወደ ዋው አካባቢ ወታደሮችን በብዛት ካዘመተና መሳሪያዎችንም በብዛት ካጋዘ በኋላ የተፈጸሙትን ጥቃቶች እንደምታወግዝ ዩናይትድ ስቴትስ አስታውቃለች ብሏል ርዕሰ አንቀጹ። የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር በጽሑፍ ባወጡት መግለጫ ይህ ድርጊት መላ ሀገሪቱን የሚመለከቱትንና ሁሉም የሰላም ውሉ ፈራሚዎች የተስማሙባቸውን ዘላቂ የተኩስ አቁም አንቀጾች በግልጽ የጣሱ አድራጎቶች ናቸው ብለዋል። አያይዘውም ምክትል ቃል አቀባዩ ማርክ ቶነር ተቃዋሚዎቹና ተባባሪዎቻቸው የሆኑ የታጠቁ ቡድኖች በቅርቡ በዚያው አካባቢ በመንግስት ኃይሎችና በሲቪሎች ላይ ጥቃት አድርሰዋል ተብሎ የቀረቡ የሚታመኑ ሪፖርቶችንም ልብ ብለናል ብለዋል። ይህም የተኩስ አቁሙን አንቀጾች የሚጥስ በመሆኑ እናወግዛለን ሲሉ አክለዋል። በማያያዝም ቃል አቀባይ ቶነር ሁሉም ወገኖች የሚያጨቃጭቃቸውን ጉዳዮች በውይይት እንዲፈቱ እናሳስባለን። የተኩስ አቁሙን ተግባራዊነትና የሰራዊት ማሳረፊያ ጊዜያዊ ካምፖችን የተመለከቱ ጭቅጭቆችን ወደ ጋራ ተቆጣጣሪና ገምጋሚ ኮሚሽኑ እንዲሁም በስምምነቱ ወደ ተቀመጡት ሌሎች አካላት መምራት ይኖርባቸዋል ብለዋል። ለደቡብ ሱዳን ግጭት ወታደራዊ መፍትሄ አይገኝለትም። ስለዚህም ሁሉም ወገኖች የሰላም ስምምነቱ ሙሉ በሙሉ ተግባራዊ ለማድረግ የገቡትን ቃል እንዲያከብሩ ጥሪ እናቀርባለን ሲሉ የዩናይትድ ስቴትሱ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ለምሽቱ ያዝነውን በዚህ ማውቃታችን ነው ያስተናገድናችሁ። አሉላ ከበደና
ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ አርብ ከምሽቱ ሰዓት ላይ ጠብቁን። አሁን የፕሪንስን ህልፈት ተከትሎ በዓለም ዙሪያ የሙዚቃው አድናቂዎች እየተነጋገሩ ነው። የጥቁር አሜሪካውያንን የፈንክ ስልትና የነጩን ሮክ ስልት ያዋሃደ ለ1980ዎቹ የሙዚቃ መመሪያ የጻፈ እየተባለ ነው። በሱም ዜማ ነው የምንሰናበተው። መልካም ምሽት።
Closely as the story unfolds, this could be the saddest story ever been told.
Hey,
he's the one that helps with the biggest pool.